ባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ለእናንተ ይሁን። የሰኞ ምሽት ሰኔ 28 2001 ዓ.ም የጋቢና ቪኦኤ ስርጭት ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ኮቪድ-19 እና የጸጥታ ችግር ባልተለመደ ሁኔታ የከፍተኛ ትምህርት ተቋማትን የስራ ዘመን አዛንፈዋል።
ያው በከረምት ሌላ ጊዜ ቤትሽ ነበር የምትቀመጪው ወይ ዘመድ ጋር ምናምን ራሽን ነበር የምታዝናኝ። አሁን ደግሞ ሬጉላር ክላስ ነው እየቀጠልን ያለው። ትንሽ እንትን ይላል ረፍት ግን ስለበዛብን ሁላኛ ያረሰናል። እንዲህ ደግሞ ካልሆነ እንዘልቀው አንችልም። ከቨር ያለፍናቸውን ቶፒኮች ማለት መጀመሪያ ጨረስ አንችልም።
በዚህ ዙሪያ ዘገባ አለን። በሌላ በኩል በሰሜኑ በኢትዮጵያ በትግራይ ክልል ያለውን ውዝግብ በተመለከተም በአብይ ርዕስ ዘገባዎችን አጠናቅረናል። በሌላ ዘገባ ደግሞ በአዲስ አበባ መስተዳደር ከ42 ሚሊዮን ብር በላይ በሆነ ወጪ የገዛቸውን የግብርና ግብዓቶችና ትራክተሮች ከሰሞኑ ለከተማው አርሶ አደሮች በስጦታ አበርክቷል። በሱም ዙሪያ ጥንቅር ይዘናል። ስፖርትና ሙዚቃም ይኖረናል። አብራችሁ እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ አስተናጋጆችና ዘጋቢዎች ጋር በመሆን ነው። አሁን ሀብታሙ ስዩም ከአጫጭር ዜናዎች ጋር ይጠብቃችኋል።
አመሰግናለሁ ኤደን። ዩናይትድ ስቴትስ ውስጥ የኮቪድ-19 ክትባትን በተመለከተ በዲሞክራትና ሪፐብሊካን የፖለቲካ ፓርቲ ደጋፊዎች ዘንድ ሰፊ አስደንጋጭ ልዩነት እንዳለ በቅርቡ የተሰበሰበ የሕዝብ አስተያየት አሳይቷል። ዋሽንግተን ፖስት እና ኤቢሲ ኒውስ የተሰኙት ታዋቂ የዜና አገልግሎቶች ያሰባሰቡት የሕዝብ አስተያየት 86 በመቶ የሚሆኑት ዲሞክራቶች ቢያንስ አንድ የኮቪድ-19 ክትባት የወሰዱ ሲሆን፣ በአንጻሩ በሪፐብሊካኑ ዘንድ የተከተቡት 45 በመቶ ብቻ መሆናቸው ተጠቁሟል። ከዚህ በተጨማሪ 6 በመቶ የሚሆኑት ዲሞክራቶች ክትባቱን ውድቅ ሊያደርጉ እንደሚችሉ የታየ ሲሆን በአንጻሩ ከሪፐብሊካኑ መካከል 47 በመቶ ላይከተቡ እንደሚችሉ ተመልክተዋል። ከህዝብ የተገኘው ድምፅ ካልተከተቡት አሜሪካውያን መካከል 60 በመቶ ሀገራቸው የኮቪድ-19 ዴልታ ዝርያን አደጋ አጋናለች ብለው ያምናሉ። 18 በመቶ ብቻ የሀገሪቱ መንግስት የቫይረሱን አደጋ በተገቢው ሁኔታ ይፋ አድርጓል ብለው ያምናሉ። በአንጻሩ ከተከተቡ አሜሪካውያን መካከል 64 በመቶ መንግስት አዲሱ ዝርያ የደቀነውን አደጋ በትክክለኛው ሁኔታ አብራርተዋል ብለው ያምናሉ። ጃፓን ቅዳሜ ዕለት የመሬት መንሸራተት አደጋን ካስተናገደች በኋላ የአደጋ ጊዜ ሰራተኞቿ በተናደው መሬት ውስጥ የተቀበሩ ሰዎችን ለማውጣት ቁፋሮ ቀጥለዋል። አደጋው የተፈጥሮ ፍል ውሃ ባለቤት በሆነችው የመዝናኛይቱ ከተማ አታሚ የሚገኙ 130 ገደማ ቤቶችና ህንፃዎችን አውድሟል። ከተማዋ ከሀገሪቱ መናገሻ ቶኪዮ በደቡብ ምዕራብ አቅጣጫ 90 ኪሎ ሜትር ላይ የምትገኝ ናት። በጥቂቱ 3 ሰዎች እንደሞቱ የተረጋገጠ ሲሆን ወደ 80 የሚጠጉ ደግሞ የገቡበት አልታወቀም። የቅዳሜ ዕለቱ የመሬት መንሸራተት የተቀሰቀሰው ለቀናት ሳያቋርጥ የጣለው ከባድ ዝናብ ተከትሎ እንደሆነ ተነግረዋል። ይህ አደጋ የተሰማው ሀገሪቱ የምታዘጋጀው የኮቪድ-19 ቫይረስ ስርጭት ያጠላበት ኦሎምፒክ ሊጀመር የቀናት ዕድሜ በቀሩበት በአሁኑ ወቅት ነው። 2 ቻይናውያን የጠፈር ተመራማሪዎች ከሀገሪቱ አዲስ ምህዋራዊ ጣቢያ በመውጣት ለመጀመሪያ ጊዜ የህዋ ላይ እንቅስቃሴ በማድረግ 15 ሜትር ርዝማን ያለውን የጣቢያውን የሮቦት ክንድ ገጣጥመዋል። ሊዮ ቦሚንግ እና ታንግ ሆንጎቦ ከህዋ ላይ ክፍላቸው ሲወጡ ምድሪቱም ከስራቸው ተንሰራፍታ በሀገሪቱ መንግስታዊ ቴሌቪዥን ላይ ታይተዋል። 3ኛው ተመራማሪ ኒ ሃይሸንግ በክፍላቸው ውስጥ ቆይተዋል። ተመራማሪዎች በቻይና ምህዋራዊ ጣቢያ ላይ ለ3 ወራት የሚቆይ ስራ ለማከናወን ከጠፍር የደረሱት በአውሮፓውያኑ አቆጣጠር ሰኔ 17 ነው። ቻይና በግንቦት ወር የቅኝት ሮቦቷን ማርስ ላይ አሳርፋለች። የአሁኑ ተልዕኮ የቻይና ኮሚኒስት ፓርቲ ከተመሰረተበት 100ኛ ዓመት ክብረ በዓል ጋር ተገጣጥመዋል። እሁድ ዕለት 3ቱ ተመራማሪዎች የተቀረውን ጣቢያ ለመገንባት የሚያግዘውን የሮቦት ክንድ መገጣጠም ስራ እያጠናቀቁ እንደሆነ የሀገሪቱ የመንግስት ዜና አገልግሎት ተናግረዋል። ተመራማሪዎች ያጠለቁት የጠፍር ልብስ አስፈላጊ ከሆነ እስከ 6 ሰዓታት ድረስ ስራቸውን በህዋው ዓለም ላይ እንዲያከናውኑ ይረዳቸዋል። የቻይና የጠፈር ምርምር ተቋም እስከ ቀጣይ ዓመት መጨረሻ ድረስ 11 በረራዎችን ለማድረግና 7ቱን በሚመዝነው የጠፍር ጣቢያ ላይ 2 ተጨማሪ የመገጣጠም ስራዎችን ለመስራት አቅዷል። ቻይና ሼንዞ 7 ብላ የሰየመችው በ2008 የጎርጎሳውያኑ ዘመን ወደ ጠፈር በረራ ያደረገ መንኮራኩር ሲኖራት፣ ዛይ ዚጋንግ የተባሉ ተመራማሪዋ በሀገሪቱ ታሪክ ለመጀመሪያ ጊዜ ጠፈርን ረግጠዋል።
ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። ጋቢና ቪኦኤ ወጣቶች ላይ ያተኮረ ከአሜሪካ ድምጽ የሚዘጋጅ መርሃ ግብር ነው። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ለምሽቱ ወደ ያዝናቸው አብይ ርዕሶች እንሻገር። በ በሰሜናዊ ኢትዮጵያ በትግራይ ክልል ለስምንት ወራት ያህል ሲካሄድ ከቆየው ጦርነት በኋላ ባለፈው ሳምንት መጀመሪያ ላይ የኢትዮጵያ መንግስት የተናጠል የተኩስ አቁም አውጆ ሰራዊቱን ከትግራይ ክልል አስወጥቷል። በሌላ በኩል ዓለም አቀፍ ተቋማት የረድኤት አገልግሎትን ወደ ክልሉ ለማድረስ መቸገራቸውን እየገለጹ ነው። የማርጋሬት በሽርን ዘገባ ቀጥዬ አቀርብላችኋለሁ። ዓለም አቀፉ የቀይ መስቀል በትላንትና ሁለት ወደ ትግራይ የሚወስደው ዋነኛው የተከዜ መንገድ መጎዳቱን አስታውቋል። ድርጅቱ በትዊተር ገጹ ላይ ተከዜ ማለት ትግራይን መጋቢ የሆነ ዋና አውራ ጎዳና ነው፣ ነገር ግን ፈርሷል ብሏል። አያይዞም ይሄ ማለት በዚህ የግጭት ወቅት የሚደረጉ የእርዳታ ጥረቶችን የሚያደናቅፍ ነውም ብሏል። ድርጅቱ በተጨማሪም በትዊተር ገጹ ላይ ወደ ክልሉ ለማለፍ ነጻ የሆነና ያልተገደበ ፍቃድ ያስፈልጋል ሲልም አስታውቋል። የተባበሩት መንግስታት ቃል አቀባይ የተከዜ ድልድይ መፍረስን እንደሚያውቁ ገልጸው ነገር ግን በጉዳዩ ላይ የተረጋገጠ መረጃ የለኝም ብለዋል። አያይዘውም የትግራይ ህዝብን ለመድረስ እየሞከርን ነው፣ ተቃውሞቻችን ህዝቡን እንዲረዱ ለማድረግም እየጣርን ነው፣ ነገር ግን የድልድዩ መሰበር ከተረጋገጠ ይሄ ወደ ክልሉ ለመግባት የምናደርገውን ጥረት ያጓትተዋል ብለዋል። በትግራይ 6 ሚሊዮን የሚሆን ህዝብ የሚኖር ሲሆን ከዛ ውስጥ 5 ሚሊዮኑ ያስቸኳይ ጊዜ የምግብ እርዳታ ይሻሉ። የዩናይትድ ስቴትስ ዳታ ተቋም የሆነው ዩኤስኤድ ባለስልጣን ሳራ ቻርለስ ለዩናይትድ ስቴትስ የህግ አውጪዎች ወደ 1 ሚሊዮን የሚጠጋ ህዝብ ረሃብ ተጋርጦበታል፣ እርዳታችን ከፍ ማለት አለበት ሲሉ አሳስበዋል። የተባበሩት መንግስታት ቃል አቀባይ ማክሰኞ ዕለት በትግራይ ነገሮች ሁሉ አስኪና የማይጨበጡ ሆነዋል ያሉ ሲሆን በዋና ዋና ከተሞች መቀሌ፣ አድግራት፣ አድዋ፣ አክሱም እና ሺሬ መረጋጋት ቢኖርም በደቡባዊና በሰሜናዊ ምዕራብ የትግራይ ዞኖች ግን ያልተረጋገጡ ግጭቶች አሉ ብለዋል። ቃል አቀባይ ኤሪ ካኔኮ አክለውም ኤሌክትሪክና መገናኛ አሁንም ድረስ ተቋርጧል ሲሉ አስታውቋል። በሌላ በኩል በዚህ በዋሽንግተን በውድሮ ዊልሰን ዓለም አቀፍ ማዕከል አጥኚና የፖለቲካ ተመራማሪ የሆኑት ማሪና ኦታዌ የተናጠል የተኩስ አቁሙ ግጭቱን ያቆማል ብለው እንደማያምኑ ተናግረዋል። የተባበሩት መንግስታት የጸጥታው ምክር ቤት በትግራይ ክልል ያለውን ሁኔታ በተመለከተ ዛሬ ከሰዓት እንደሚወያይ ይጠበቃል። የወቅቱ የጸጥታ ምክር ቤት ፕሬዝዳንትነትን የያዙት አምባሳደር ኒኮላስ ዴቪየር በትላንትናው ዕለት በእርግጠኝነት ስብሰባው ይኖራል ብለዋል። በሌላ በኩል የተከዜ ድልድይን በተመለከተ የኢትዮጵያ የአስቸኳይ ጊዜ አዋጅ ማጣሪያ የፌስቡክ ገጽ መግለጫ ያወጣ ሲሆን በመግለጫውም ላይ የትግራይ አርሶ አደሮች የመኸር ግብርና እንዲያከናውኑ ለመደገፍ የወጣው የሰብአዊ የተኩስ አቁም ስምምነቱን ውድቅ ያደረገው ህወሓት ሆነ ብሎ ወደ ክልሉ የሚወስደውን የእርዳታ መስመር ለመገደብ የተከዜ ድልድይን አፍርሷል ሲል አስታውቋል።
አድማጮች እንግዲህ የተባበሩት መንግስታት የጸጥታው ምክር ቤት በኢትዮጵያ ጉዳይ አርብ ዕለት ውይይት አድርጓል። ከዚሁ ርዕስ ሳንወጣ በትናንትናው ዕለት በአሁን ሰዓት ትግራይን እያስተዳደረ የሚገኘው የትግራይ መንግስት 7 ነጥቦችን ያዘለ የተኩስ አቁም የድርድር ነጥቦችን አውጥቷል። በመቀሌ የሚገኘው ዘጋቢያችን እሱን ተከትሎ ዘገባ አለው።
በህወሓት የሚመራ የትግራይ ክልል መንግስት በተኩስ አቁም ስምምነት አስመልክቶ ባወጣው የጽሑፍ መግለጫ ችግሮች በሰላማዊ መንገድ መፍታት በመርህ ደረጃ እንደሚቀበል በመግለጽ በአሁኑ ጊዜ በትግራይ ቀውስ ጉዳይ ተኩስ ለማቆም ግን ቅድመ ሁኔታዎችን አስቀምጧል። መግለጫው የኢትዮጵያ መከላከያ ሰራዊት ከትግራይ የወጣው በኃይል ተመቶ እንጂ ለአርሶ አደር አስቦ አይደለም ብሏል። ተኩስ ለማቆም 7 ቅድመ ሁኔታዎች ያስቀመጠው መግለጫ ከትግራይ የኤርትራና የአማራ ኃይሎች ከጦርነት በፊት ወደ ነበሩበት ቦታ በአስቸኳይ እንዲመለሱ፣ እንዲሁም በኢትዮጵያ ውስጥ የኤርትራ ጸጥታ አካላት አሉ እነሱም እንዲወጡ ብሎ፣ ከትግራይ ጋር በተያያዘ ደግሞ ከኤርትራ ጋር የሚደረግ ውይይት በክልሉ መንግስት ብቻ እልባት ሲያገኝ ነው ብሏል መግለጫው። በትግራይ ላይ የተፈጸመ የጦር ወንጀል፣ በመግለጫው አገላለጽ የዘር ማጽዳት፣ የተሳተፉ ያላቸውን የኢትዮጵያና ኤርትራ መሪዎች እንዲሁም ሌሎች አካላት የተባበሩት መንግስታት በሚያቋቁመው አካል ተጣርቶ በዓለም አቀፍ ደረጃ ተጠያቂ ከሆኑ ነው ብሏል። የሰብአዊ እርዳታ በሁሉም የማጓጓዣ አማራጭ ለህዝብ መድረስ ሲችል፣ እንዲሁም የተፈናቀሉ ዜጎች ወደ ነበሩበት ሲመለሱና ለደረሰባቸው ጉዳት ደግሞ ካሳ ከተሰጣቸው ነው ሲል መግለጫው አትቷል። ህዝባዊ አገልግሎቶች፣ መብራት፣ ቴሌኮሙኒኬሽን፣ ባንክ፣ የአውሮፕላን በረራ፣ ትምህርት፣ ህክምናና ንግድ ወደ ህዝቡ ያለማቋረጥ ከደረሰ፣ እንዲሁም ዓለም አቀፍ በረራ ከክልሉ የአውሮፕላን ማረፊያዎች የሚጀመር ከሆነ ነው ብሏል መግለጫው። የክልሉ የ2013 ዓ.ም በጀት በጀትም ቀጥታ በህዝብ ለተመረጠ መንግስት ገቢ እንዲደረግ ያለ ሲሆን ማንኛውም የፌደራል መንግስት የጸጥታ አካልም ወደ ትግራይ እንዳይገባ ከተደረገ ነው ሲል ነው የገለጸው። ከመስከረም 25 በኋላ ደግሞ የወጡ ህጎች ህጋዊነት የላቸውም ያለው ይህ መግለጫ ትግራይን የሚመለከቱ የወጡ ህጎች ሲሰረዙ እንዲሁም የክልሉ ተወላጆችና ሌሎች ኢትዮጵያውያን የፖለቲካ እስረኞች ያላቸውን ከተፈቱ ነው ሲል አስታውቋል። እነዚህ ዝርዝሮች የሚከታተል በተባበሩት መንግስታት የተቋቋመ አካል ሲኖር ነው በህወሓት የሚመራ የትግራይ ክልል መንግስት ተኩስ የማቆመው ሲል በመግለጫው አስታውቋል። አብዛኛው የክልሉ አካባቢም በቁጥጥሩ ስር መሆናቸው በመግለጽ ወደ ክልሉ የሰብአዊ እርዳታ ተቋማትና መገናኛ ብዙሃን በነጻነት ገብተውም ሊንቀሳቀሱ ይችላሉ ሲል ገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ዘጋቢያችን ሙልጌታ ጽብሃን እናመሰግናለን። ኮቪድ-19 እና ሀገራዊ አለመረጋጋት ተደማምረው ለወትሮ መስከረም ላይ ይጀመር የነበረው የ2013 የትምህርት ዘመን በትምህርት ማገባደጃ ላይ ሊጀመር ተገዷል። ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች አዲስ ገብ ተማሪዎችን ክረምት ላይ እየተቀበሉ ይገኛሉ። የዩኒቨርሲቲ ህይወትና የትምህርት መጀመርን በክረምት ምን አይነት ስሜት አለው በሚል አስቴር ምስጋናው በባህር ዳር ዩኒቨርሲቲ የሚገኙ ወጣቶችን አነጋግራለች። ቀጥሎ ይቀርባል።
ከባለፈው አመት ጀምሮ በኮቪድም በሀገራዊ አለመረጋጋትም የመማር ማስተማሩ ሂደት ሲስተጓጎል ቆይቷል። እናም ሲውል ሲያድር ሲጓተት የነበረው የ2012 የትምህርት ዘመን ሀገር አቀፍ ብሔራዊ ፈተና ዘንድሮ ተሰጥቷል። በብዙ ጫናዎች ያለፈው አመትም የትምህርት መዝጊያ ወር የትምህርት መጀመሪያ ሆኗል። ያልተለመደ የዩኒቨርሲቲ መግቢያ ወርና የተማሪዎች ስሜት ምን ይመስላል በማለት ወደ ባህር ዳር ዩኒቨርሲቲ አቅንቼ ነበር።
ባህር ዳር ዩኒቨርሲቲ ይባብ ካምፓስ ግቢ ውስጥ ነው ያገኘኋችሁ እና እስኪ እንተዋወቅ። በመጀመሪያ ከየት ነው የመጣኸው? ሙሉ ስምህ?
ሙሉ አለም እባላለሁ። ከክብረ መንግስት
የት ነው?
ኦሮሚያ ክልል።
ኦሮሚያ።
ቅዱስ እባላለሁ ከአዲስ አበባ።
አብርሃም እባላለሁ ከጅጅጋ።
ከተለያዩ የኢትዮጵያ ክልሎች ናቸው የመጣችሁ። ጥሩ አጋጣሚ ነው። እንኳን ደህና መጣችሁ። እስኪ ካንተ ልጀምርና እንዴት ነው አቀባበሉ? ወደ ክልሉ ስትመጣስ ምን አይነት ስሜት ተሰማ?
አቀባበሉ ያው አሪፍ ነው። በወደዚህ በመምጣቴ ደግሞ ደስ ብሎኛል።
አቀባበል ስትል ነበር ተማሪዎች ያደረጉላችሁ የተለየ አቀባበል ነበር?
የመጉላላት ምናምን እንዳይኖር እገዛ ምናምን አድርገውልን ነበር።
ለእኔ አሪፍ ነበሩ። ከሻንጤን ይዘውልኝ ከዶርም እንዳሉ ጉላላ ሬጅስትሬሽኑን፣ ሽንት ቤቱን፣ ዶርሞቼን የወሰዱኝ ምናምን ሁሉንም እንትን ያሉ ሲኒየሮች ናቸው ከኔ በላይ ያሉት።
እንግዲህ እንዳየኋችሁ ከተለያየ ቦታ ነው የመጣችሁ፣ ጅጅጋ፣ ከአዲስ አበባ፣ ከኦሮሚያ ግን አሁን በጣም የረዥም ጊዜ ጓደኛ ነው የምትመስሉ። ትሳሳቃላችሁ። ቤተ ክርስቲያን ነው እንደውም አሁን እየሄዳችሁ ነው ያገኘኋችሁ። እና ይህን ጓደኝነት የመሰረታችሁት ግቢ ከገባችሁ ነው?
ያው ለመልመድ ግድ ይላል እና የምታውቂው ሰው አታገኝም። የዶርም ልጆችን ነው በቃ እንትን የምትዩ።
አንድ ዶርም ናችሁ?
ሶስታችን አንድ ዶርም ነን። በዛ ነው የተዋወቅ ነው።
እንደው ካለው ወቅታዊ ሁኔታ ጋር እንደገና ደግሞ ለመጀመሪያ ጊዜ ነው አንተ ከቤተሰብ ተነጥለህ ወደ ሌላ ክልል የምትወጣው እና እንደው አገርህን ከተማህን ለቀህ ስትመጣ ምን አይነት ስሜት ተሰማ?
አዎ ይከፋል። ሁሉ ነገር ይለያል። የተለየ ነገር ነው የምታ እንደ በፊቱ አይሆንም። ብቻሽን ማንም እንትን የሚቆጣጠርሽ የሚል ራሽን በራሽ ነው የምትቆጣጠሪው እና ያው ራሴ እንትን ለማለት ተዘጋጅቻለሁ። ቤተሰብ ያው በእርግጥ ደስ አላላቸውም። ከቤት እንድርቅ የማይፈልጉም ነበረ። በራሴ ነው እዚህም እንትን ያልኩትኝ። ጥሩ ነገር አገኛለሁ ብዬ ነው የመጣሁት። እንግዲህ እስቲ እናየዋለን።
ከጅጅጋ የመጣኸው ስንት ኪሎ ሜትር ነው ግን አንተ አቋርጠህ የመጣኸው?
1000 ምናምን 1000 ኪሎ ሜትር እንደዚያ ገደማ ይሆናል።
እሺ እንዴት ነበር ጉዞ?
ብዙ አሪፍ ነው። እንደ ጠበቅ ነው አይደለም? አሪፍ ነው። በየቦታው የሰላም ሁኔታ አሪፍ ነበር ስንመጣ። ያው እኔ ብዙም ደስ አላለኝም፣ ግን ያው ግዴታ ስለሆነ አገሩም ምናምን ተስማሚ ነው። ሰውም ይህን ያህል የሚከብድ ስላልሆነ ብዙም ይህን ያህል አልከበድም።
ያልተለመደ ነገር ነው የሆነው። ይሄ ወቅት ትምህርት ተዘግቶ መውጫ ነው የነበረው። አዲስ ፕሮግራም ወጥቶ ነው አዲስ ገቢ ተማሪ የሆናችሁ። እንደ በዚህ ላይ ምን አይነት ስሜት ተሰማችሁ?
ያው በክረምት ሌላ ጊዜ ቤትሽ ነበር የምትቀመጭ፣ ወይ ዘመድ ጋ ምናምን ራሽን ነበር የምታዝናኝ። አሁን ደግሞ ሬጉላር ክላስ ነው እየቀጠልን ያለው። ትንሽ እንትን ይላል። እረፍት ግን ስለበዛብን ሁላኛ ረስተነዋል። እንዲህ ደግሞ ካልሆነ ልንዘልቁ አንችልም። ከቨር ያለፍናቸውን ቶፒኮች መጨረስ አንችልም። ሌሎች ተማሪዎችም ደግሞ ከኛ በታች ያሉ አሉ። እነሱ ስለሚመጡ ግቢውንም ለእነሱ እንትን ማለት አለብን እና ከእነሱ ጋር ያለንን ጋፕ አንድ አመት ነው። አሁን የሶስት ወር እና የአራት ወር ሆኗል ጋፓችን። እሱን ለማስፋት ግድ ይላል ክረምት መማር።
ደግሞ እናንተ ከትምህርት በጣም ረዥም ረጅም ጊዜ ነው የራቃችሁ?
አዎ፣ እኛ ደግሞ ብዙ ነገር ተደራረበ። ፈተና ሲባል ኮሮና ሲባል የካምፓሱም ነገር ብዙ ነገር ሆኖብናል። እኛ ከሌሎች እንደውም ጫና ያለው እኛ ላይ ነበር።
እሺ፣ ያው መጉላላት
ኦሮሚያ አይደል የመጣው?
አዎ፣ ኦሮሚያ ነው የመጣው። እና መጉላላት ምናምን ደርሶብን መግባት ካለብን ወደ 10 ወር ምናምን ዘግይተን 11 ወር ሞልቶ 11 ወር ዘግይተን ነበረ የገባ ነው። እና በቃ እንደምን ለምዶ ተስፋ እናደርጋለን ነው ብለው።
እስኪ አንተስ ከጅጅጋ የመጣው?
እሺ፣ ያው በእርግጥኛ በጣም ነው እንትን ያሉን ትምህርት ሚኒስቴር በጣም ነው የተጫወተብን። ከሚበላው በላይ በጣም ነው የተጉላላ ነው። እና ባለው ሂደት በጣም ደስተኛ አልነበርኩም፣ ግን ያው እንግዲህ የሚፈጥረውን መካኒዝም ተጠቅሞ ያለፉን ቶፒኮች ማን ሸፍኖ ያው የተሻለ ውጤት እና አሁን ለሚመጡት ደግሞ ቶሎ ቦታ እንድንለቅ እንዲያመቻ ይችላል።
በትምህርት አሰጣቱ ላይ አቀባበል ላይ በተለይ ችግር ይፈጥራል ብላችሁ ታስባላችሁ?
እሱ ሳይሆን ክረምት መግባታችን ሲሆን ችግር የሚፈጥነው ከብዙ ጊዜ ከትምህርት መራቃችን ሊፈጥር ይችላል። እሱን ደግሞ የምናስተካክለው ሜቢስ ያለውን ኮርስ እስካሁን አልጀመርንም። ያየው ያለውን ኮንሶ ኮርሶች አይተን ምናምን እሱ እናያለን።
አጭር ጊዜ ስላለን ያው የአንድ አመት ትምህርት በአራት በአምስት ወር ምናምን መሆኑ ያው በጣም ተጽዕኖ ይፈጥርብናል። እና እንደዛም ሆኖ ብዙ ማንማራቸው ነገሮች ሊኖሩ ይችላሉ። እንደ ኖርማል ማለት ኖርማል ክላስ ላይሆን ይችላል። እና ያ ተጽዕኖ በጣም ያደርጋል። እሱ የታወቀ ነገር ነው።
የአመቱን ትምህርት በአራት ወር ለመጨረስ በሚደረገው ግብግብ እናንተ ጋር በጣም ብዙ ጫናዎች ሊኖሩ ይችላል።
እኛ ላይ ያው እሱ ዝግጁ
ተዘጋጅተን ነው ያንን ሁሉ ኪሎ ሜትር አቋርጠን የመጣ
ነው። አሁን የሚሰጡን ኮርሶች አሉ። ቢያንስ ያለን ጊዜም ጠባብ ነው። ደግሞ የደረሰብን ብዙ ማናቃቸው እንትን አሉ። እዛ ውስጥ የተወሰኑ ቻፕተሮች አሉ ማናቃቸው። እነሱኛ ሊከብድ ስለሚችል የተወሰኑ ፊልዶችን ወይ ትምህርቶችን ቢቀንሱልን አሪፍ ነው ብዬ እንትን እላለሁ።
ቢሆን ቢስተካከል የምትሉት ነገር ምንድን ነው?
የአመቱን በአምስት ወር ማለት ከባድ ነው አይደለ? የሌላም ደግሞ የአስራ ሁለት ምናምን ያልጨረስነውም አለ። ሙሉ እንትን አልተፈተንም ገና። የእሱም ሊኖር ስለሚችል ትንሽ እሱን ግንዛቤ ውስጥ ያስገቡልን እንላለን።
እንግዲህ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም የትምህርት ዘመን እንዲሆንላችሁ። መልካም የትምህርት ቆይታ ዘመን እንኳን ልንለው አንችልም፣ አምስት ብር ነው ቆይታ ነው። እስ እንዲሆንላችሁ እመኛለሁ። አመሰግናለሁ።
እኛም ነምስ
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አስቴር ምስጋናውና ወጣቶቹን እናመሰግናለን ከጋቢና ቪኦኤ ጋር ለነበራቸው ቆይታ። የአዲስ አበባ መስተዳደር ከ42 ሚሊዮን ብር በላይ በሆነ ወጪ የገዛቸውን የግብርና ግብአቶችና ትራክተሮች ባለፈው ሳምንት ለከተማው አርሶ አደሮች በስጦታ መልክ አበርክቷል። አዲስ አበባ ከ27,000 በላይ የተመዘገቡ አርሶ አደሮች እንዳሏትም የከተማዋ ግብርናና አርሶ አደሮች ኮሚሽን በእለቱ ገልጿል። አንዳንዶቹ ተጠቃሚዎች ለአሜሪካ ድምጽ ሲናገሩ አርሶ አደሮች ከአዲስ አበባ ከተማ እየተገፉ ነው የኖሩት ብለው ተገኝተዋል። ዘጋቢያችን ፀሐይ ዳምጠው በእለቱ በቦታው ተገኝታ ዘገባውን ተከታትላለች። ተከታዩን እናዳምጥ።
ወጣት አርሶ አደርና የአርሶ አደር ልጅ ተመስገን ተሾመ እንደሚለው ከዚህ ቀደም አዲስ አበባ ውስጥ የከተማ ግብርና እንጂ በሰፊው አርሶ ለገበያ ምርቱን የሚያቀርብ አርሶ አደር አላት ብሎ የሚያስብ አልነበረም ይላል። ወጣቱ የግብርና ግብአቶችን ለመፈለግ ወደ ዱከምና ገላን ከተሞች መሄድ አለብን ካለ በኋላ አሁን በምን አይነት ሁኔታ ውስጥ እንደሚገኙ አብራርቷል።
ከዚህም በፊት የነበረው የአርሶ አደር አኗኗር አዲስ አበባ ውስጥ የሚኖር አርሶ አደር የለም የሚል ነበረ። ከዚህም የነበረው መንግስት አገዛዝ ማለት ነው እና እርሻችን እንኳን በምናርስበት ሰዓት ምንም አይነት ድጋፍ አይደረግልንም ነበረ። ምርጥ ዘርም መዳበሪያም ለመግዛት ኦሮሚያ ክልል ሄደን ነው ከአዋሳኝ ሄደን ነበረ የምንወስደው፣ ጎረቤት ክልሎች ሄደን ማለት ነው። ከዛ ከነሱ ጋር በመሆን መዳበሪያችን ከዛ ነበረ የምንገዛው። በጣም እንግልት ነበረብን። አሁን ግን ይሄ መንግስት ከመጣ ወዲህ አርሶ አደርን ደግፈን ከያዝ ይህ አርሶ አደር ለዚህ ከተማ ወሳኝ ሚና የሚጫወት ነው፣ የዚህ ከተማ የምግብ ዋስትና አርሶ አደር ነው በሚል አንድም መሬት ጾም ማደር የለበትም በሚል አርሶ አደሩን በከተማ ግብርና ባለሙያዎች እየተደገፈ አርሶ አደሩ እርሻውን በአግባቡ እንዲያርስ ወደ ዘመናዊ እንዲቀየር እያደረጉ ነው። ከዛ ውጪ የተለያየ ድጋፍ እየተደረገልን ነው። መዳበሪያም ምርጥ ዘርም አምጥቶ እየደገፉን ነው። ዛሬ ትራክተር መጥቷል። በትራክተር እያረስን ነው። ቀጣይ ግን ይስተካከልልናል ብለን ተስፋ እናረጋው የመንገድ ጉዳይና የማብራት ጉዳይ ላስተዋደሩ ቢፈታ ትልቅ ነገር ነው። ይሄን መልእክቴ ነው ማስተላልፈው። ማብራት የለንም እንዳስተዋደር፣ መንገድም ውስጥ ለውስጥም የለንም። ያው አስቸጋሪ ነው፣ ጭቃ ነው፣ ክረምት ላይ እንቸገራለን። ይሄ ከተስተካከለ ማብራትና መንገድ ይሰራልን ትልቅ ነገር ነው። ምክንያቱም በከተማ ግብርና ተደራጅተን መስራት እንፈልጋለን፣ ከብቶች ማደለብ እንፈልጋለን፣ የወተት ላም መስራት እንፈልጋለን። ግን የውሃ ችግር አለብን። ምክንያቱም ውሃ ለመጠጥ ለራሳችንም እንቸገራለን። ውሃ ቢኖርና ማብራት ቢኖር በከተማ ግብርና ትልቅ ስራ መስራት እንችላለን። ባለሀብት አርሶ አደር ለመሆን ምንም የሚገድበንም የለንም። ተስፋም አለንም እንሆናለን ብለን
ወይዘሮ መሰረት ደዩ አቃቂ ቃሊቲ ክፍለ ከተማ ውስጥ የሚኖሩ ግንባር ቀደም አርሶ አደር ናቸው። የዘጠኝ ልጆች እናት መሆናቸውን የተናገሩት ወይዘሮ መሰረት ጤፍ፣ ሽምብራ፣ ምስርና ስንዴን በሰፊው ያመርታሉ። ከአስር ሄክታር በላይ የእርሻ ማሳ እንዳላቸውም ገልጸዋል። ከዚህ ቀደም እንደ አዲስ አበባ ከተማ መስተዳደር ነዋሪም ታይተን አናውቅም። በከተማዋ አርሶ አደሮች የተረሱ ነበሩ ሲሉም ይናገራሉ።
በፊት እኔ ምንም ያየው ነገር የለም። ኮታ ክፈሉም እያሉ ገበሬ እያበሳጩ ነው። አሁን ደግሞ ብዙ አለም ነው አሁን ያየናል። ከድሮ አሁን በጣም በጣም የተሻለ እኔ በጣም ደስ ብሎኛል። በፊት ሴት ወጦ አደባባይ አንቆምም፣ አንድ ነገር ከቤት አንወጣም። አሁን ልጆቻችን በደስታ እናስተምራለን። የተማረ ውጤት ያገኘውን እናስመርቃለን በደስታ። ምንም ችግር አለንብን።
እኚህ እናትና አምስት ሴት አርሶ አደሮች ለሌሎች አርአያ በመሆናቸው ከከተማዋ መስተዳደር አንዳንድ ጄኔሬተር በስጦታ ተበርክቶላቸዋል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ባስተላለፉት መልእክት ምግባችን ከደጃችን የሚለውን መሪ በመከተል የምግብ ዋስትናን ማረጋገጥ አለባችሁ ሲሉ ተናግረዋል።
ሁልጊዜ ምግብ እጥረት ሀገራችን ላይ ተፈጥሮ የምንለምን ህዝቦች ተደርገን የተሳልንበት ስዕል ከኛ ጋር መቀጠል የለበትም እያል ለአእምሯችን እየነገርን ነው መስራት ያለብን። እንደዛ ስንሰራ ነው የምንለወጠው። እንደዛ ስንሰራ ነው የኑሮ ውድነት የሚቀረፈው። እንደዛ ስንሰራ ነው በእያንዳንዳችን ህይወት ውስጥ ለውጥ የሚመጣው፣ ሀገራችንም የምትበለጽገው። አዲስ አበባ ደግሞ የብልጽግናችን ተምሳሌት የምትሆነው በነዋሪዎቿ በህዝቦቿ ትጋት ነው። ስለዚህ ሁሉም በየዘርፉ መትጋት ይገባዋል።
የከተማ መስተዳደሩ አርሶ አደሮችን በማቀፍ አስፈላጊውን ድጋፍ ያደርጋል ብለዋል ምክትል ከንቲባዋ። የአዲስ አበባ ከተማ አርሶ አደሮችና የከተማ ግብርና ኮሚሽን ኮሚሽነር መኮንን ለእንጂሶ በበኩላቸው ከዚህ ቀደም አርሶ አደሮች ለልማት እያሉ ማፈናቀል እንጂ ማደራጀት፣ የእርሻ መሬታቸውን አርሶ እንዲጠቀሙ አይደረጉም ነበር ካሉ በኋላ ይህ ኮሚሽን ከተቋቋመ ወዲህ ያለውን ሁኔታ አብራርተዋል።
አርሶ አደሮቹ በጣም ተጎድተዋል። በከተማ መስፋፋት ምክንያት ማንኛውም ሰው መጥቶ እንዲሁም ደላሎች አርሶ አደሮችን እያታለሉ ከመሬታቸው ሲያፈናቅሏቸው ነበር። እናም አሁን አርሶ አደሮቹ ከተማዋ ስለለማች ከከተማዋ ጋር መልማት አለባቸው ተብሎ ስለ አርሶ አደሮቹ ያገባኛል የሚል አንድ የአዲስ አበባ አርሶ አደሮችና የከተማ ግብርና ኮሚሽን ከለውጡ ወዲህ ተቋቁሟል። እነዚህ አርሶ አደሮች እንደ ማንኛውም የሀገሪቱ ዜጋ አስፈላጊውን ነገሮች ማግኘት አለባቸው እንጂ መሬታቸው ተነጥቆ መፈናቀል የለባቸውም በሚል መርህ ትኩረት ተሰጥቷቸው እየተሰራ ነው። አሁን እየሰራን ያለነው አዲስ አበባ ስንት አርሶ አደሮች አሏት፣ የተፈናቀሉትስ፣ እንዲሁም አሁን መሬታቸውን ይዘው ያሉትስ ምን ያህል ናቸው የሚሉትን መረጃዎች እያደራጀን ነው። የከተማ ግብርና መስፋፋት ላይም እየሰራን ነው።
አርሶ አደሮቹ በአዲስ አበባ ከተማ ውስጥ እየኖሩ ውሃ፣ ማብራት፣ መንገድ፣ ትምህርት ቤትና ጤና ጣቢያ እንደሌላቸው ተናግረዋል። አርሶ አደሮቹ ባነሱት ችግሮች ላይ ኮሚሽነር መኮንን ለእንጂሶ መልስ ሰጥቷል።
አሱማ ፍንፍኔ ኬሰ ጅሩ መቃን ፍንፍኔ ዳገሩ መንበሩም ሳለን ከባኒ
እዚህ አዲስ አበባ ውስጥ ያሉት በአዲስ አበባ ነው የሚጠሩት። ነገር ግን ትምህርት ቤት፣ የጤና ተቋም፣ ውሃ፣ መብራትና መንገድ እውነት ነው የላቸውም። ግን እንደ አዲስ አበባ ማንኛውም ነዋሪዎች ወረፋ ጠብቀው ያገኛሉ ካልን መቼም አይደርሳቸውም። ስለዚህ በአርሶ አደሮችና ከተማ ግብርና ኮሚሽን በልዩ ሁኔታ ከኤሌክትሪክ ኃይል ጋር በመነጋገር የመብራት መሰረተ ልማት እየገነባንላቸው ነው። አንዳንዶቹ ጋር ቆጣሪ ደርሷል። ውሃም መንገድም እንዲሁ ትምህርት ቤቶችም የተጀመሩ አሉ። አሁንም መሰራት ይጠይቃሉ።
አዲስ አበባ ሰፋፊ የእርሻ መሬት ያላቸው 6 ክፍለ ከተሞች አቃቂ ቃሊቲ፣ የካ፣ ለሚኩራ፣ ቦሌ፣ ኮልፌ ቀራኒዮና ንፋስ ስልክ ላፍቶ መሆናቸው ተገልጿል። ስድስት የእርሻ ትራክተሮችና የግብርና ግብዓቶችም ለአርሶ አደሮች ዛሬ ተበርክቶላቸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። አሁን ሰዓቱ የስፖርት ነው።
ኢትዮጵያ በቶኪዮ ኦሎምፒክ የምታሰልፋቸውን 34 አትሌቶች በሳምንቱ መገባደጃ ይፋ አድርጋለች። በሴቶችም ሆነ በወንዶች በ800፣ በ1500፣ በ3000 መሰናክል፣ 5000ና 10000 ሜትሮች እንዲሁም ማራቶን ውድድር አትሌቶቿን ለማሳተፍም አቅዳለች። በወንዶች የ1500 ሜትር ቻምፒዮኑ ሳሙኤል ተፈራን፣ የዓለም አትሌቲክስ ቻምፒዮን ብር ሜዳሊያ አሸናፊ ሰለሞን ባረጋን በ10000 ሜትር እንዲሁም ድል በድል እየደረበ የሚገኘው ዮሚፍ ቀጀልቻን በ10000 ሜትር ውድድር ከሚወክሏት አትሌቶች መካከል ደምራለች። በሴቶች የዓለም ክብረ ወሰን የያዙት ለተሰንበት ግደይና ጉዳፍ ጸጋዬ እንዲሁ ተካተዋል። ለተሰንበት የዓለም 10000 ሜትር ክብረ ወሰን ባለቤት ስትሆን፣ ጉዳፍ ደግሞ በ5000 ሜትር ከፍተኛ ግምት ከተሰጣቸው አትሌቶች መካከል አንዷ ናት። ሁለቱም በቅርቡ በሄንጌሎ ኔዘርላንድ ዓለም አቀፍ አትሌቲክስ ውድድር ላይ ድል አድርገዋል። ኢትዮጵያዊ አትሌት ዮሚፍ ቀጀልቻ ባለፈው ሳምንት መገባደጃ ላይ በኖርዌይ ኦስሎ በተደረገው የዳይመንድ ሊግ 3000 ሜትር የሩጫ ውድድር ድል አድርጓል። ዮሚፍ ውድድሩን በ7 ደቂቃ 26 ሰከንድ ከ25 ማይክሮ ሰከንድ አጠናቋል። በአትሌት ኃይሌ ገብረ ስላሴ ለ14 ዓመታት ያክል ተይዞ የነበረውን ክብረ ወሰንም በ1.17 ሰከንድ አሻሽሏል። ይህ ሰዓት የዚህ ዓመት የዳይመንድ ሊግ ፈጣኑ ሰዓት መሆኑን የዓለም አትሌቲክስ ተቋም ያስታወቀ ሲሆን ከምንጊዜው ምርጥ ሰዓቶች መካከል ደግሞ 7ኛ ደረጃን ይዟል። ኬንያውያኑ ጃኮብ ኬሮፕ እና ኒኮላስ ኪፕሮር ዮሚፍን ተከትለው በመግባት የብርና ነሐስ ሜዳሊያ ተሸላሚ ሆነዋል። ማና ፓተል በኦሎምፒክ መድረክ በውሃ ዋና ስፖርት ህንድን የምትወክል የመጀመሪያዋ ሴት ሆናለች። በኮቪድ-19 ስርጭት ምክንያት በሀገሪቱ ያሉ የዋና መለማመጃዎች ቢዘጉም ጥብቅ እንቅስቃሴ ገደብ ቢጣልም የሚያስፈልገውን ማጣሪያ አልፋ ለውድድሩ መብቃቷ እንዳስደሰታት መናገሯን ሮይተርስ ዘግቧል። የ21 ዓመቷ ፓተል በ100 ሜትር የጀርባ ቀዘፋ ዋና በኦሎምፒክ ውድድር ላይ እንድትሳተፍ የተወሰነው በዓለም አቀፍ አካታችነት መስፈርትና ባለፉት 3 ወራት ባሳየችው ጠንካራ ብቃት እንደሆነም ተነግሯል። ሀገሯን በግዙፍ የስፖርት መድረክ መወከሏ እንዳስደሰታት የተናገረችው ማና ፓተል ይሄ መጀመሪያዋ እንደሆነ ለህንድ ብዙ ሜዳሊያዎችን የምታሸንፍበት ዘመን እንደሚመጣም ለሮይተርስ ተናግራለች። ዓለም አቀፍ አካታችነት የሚሰኘው መስፈርት በመደበኛው ሂደት ሀገርን የሚወክል ተወዳዳሪ በማይገኝባቸው ወቅቶች ከአንድ ሀገር አንድ ሴትና አንድ ወንድ በኦሎምፒክ ውድድር እንዲሳተፉ ይፈቅዳል። በኮሮና ቫይረስ ወጀብ ክፉኛ በተመታችው ህንድ የመዋኛ ገንዳዎችን ጨምሮ ብዙ አገልግሎቶች መዘጋታቸው ልምምዷን ከባድ አድርገውባት እንደነበረ ፓተል አክላለች።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የሰኞ ምሽት የጋቢና ቪኦኤ መሰናዶ እዚህ ላይ ጨረስን። ስናስተናግዳችሁ ያመሸ ነው ኤደን ገረመው፣ በመስተንግዶ ኤልያስ አስማረ፣ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በነገው ምሽት እንገናኝ። ደህና ደሩ።
ኮን ራዲዮ ሰገሌ አሜሪካቲ